ጠቅላይ ሚኒስትር አብይ አህመድ የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንደአን ከስልጣን በማንሳት ለእስር መዳረጋቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳ ተቃውሞ ስጋት እንዳላቸው ያሳያል ሲሉ ነዋሪነታቸውን በአሜሪካ ያደረጉት የቀድሞ የኦሮሚያ ክልል አመራር ዶክተር ሚልኬሳ ሚዳጋ ተናገሩ። ለሀገሪቱ የሰላም ጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት እንዲቆምና እርቅ እንዲደረግ በመናገራቸው ከስልጣናቸው እንደተነሱ ከመታሰራቸው አስቀድመው ገልጸዋል። የፌደራል የጸጥታና ደህንነት የጋራ ግብረ ኃይል ግን መንግስትን ለመጣል ከሽብር ቡድኖች ጋር በህብረት ያሰራሉ በማለት በቁጥጥር ስር እንዳዋላቸው ይፋ አድርጓል። የህግ ባለሙያ የሆኑት አቶ ዳንኤል ጉብሸት ደግሞ ለእስሩ የቀረቡ መንግስታዊ ክሶች አሳማኝ ያልሆኑና ሂደቱም የህዝብ ተመራጩን ያለመከሰስ መብት የጣሰ ነው ሲሉ ይተቻሉ። አስማማው አየነው ተከታዩን ዘገባ አሰናድቷል።
ኦሮሚያ ክልል የሰሜን ሸዋ ዞን ኩየ ወረዳ ተመርጠው የክልሉ ምክር ቤት ጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንደአ ከመስከረም 2014 ዓ.ም ምረት እስከታሰሩበት ታህሳስ 1 ቀን 2016 ዓ.ም ድረስ በፌዴራል የሰላም ሚኒስቴር ሚኒስትር ዴኤታ በመሆን ከሁለት ዓመት በላይ ሰርተዋል። ከሰሞኑም በማህበራዊ ትስስር ገጻቸውና በሌሎች መድረኮች ለአገሪቱ የሰላም እጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት ይቁም፣ እርቅ ይደረግ በማለታቸው ጠቅላይ ሚኒስትር አብይ አህመድ ከስልጣን እንዳነሷቸው ገልጸው ክፉኛ ተችተዋል። ይህን ተከትሎ የጸጥታና ደህንነት የጋራ ግብረ ኃይል አቶ ታዬ መንግስትን ለመጣል ከሽብር ቡድኖች ጋር በህቡዕ ያሴራሉ ሲል በቁጥጥር ስር እንዳዋላቸው ይፋ አድርጓል። በጉዳዩ ላይ የአሜሪካ ድምፅ ያናገራቸውና በአሁኑ ወቅት በአሜሪካ ሚችጋን ግዛት የአልቢዮን ኮሌጅ መምህር የሆኑት ዶክተር ሚልኬሳ ሚዳጋም በኦሮሚያ ክልል በፓርቲና በመንግስት ኃላፊነቶች ላይ ሳሉ ከጠቅላይ ሚኒስትሩም ሆነ ከአቶ ታዬ ደንደአ ጋር አብረው እንደሰሩ ያስታውሳሉ። ዶክተር ሚልኬሳ እንደሚያስረዱት ጠቅላይ ሚኒስትሩ አቶ ታዬን ከስልጣን ያነሷቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳን ተቃውሞ ስለሚሰጉ ነው።
ታዬ በተለይ በኦሮሚያ አካባቢ ከጠቅላይ ሚኒስትሩ የበለጠ ብልጽግና እና አምኖ ነው ይህንን ያደረገው። በመጨረሻ ላይ እሱም የቦታ የሚከሰተው ግጭት በሰላም እንዲፈታ ጠየቀ። በኦሮሚያ ችግር አለ፣ በአማራ ክልልም ችግር አለ፣ ይሄ ነገር ሊቆም ይገባል የሚል ተከታታይ ለሁለት ሳምንት ይህንን ሲያደርግ ነበር። መጨረሻ ላይ የጠቅላይ ሚኒስትሩ ስለማይወዱ በውስጥ በኩል ምንም ነገር ትንፍሽ እንዳይባል ይፈልጋሉ ጠቅላይ ሚኒስትሩ። ለምን እሳቸውም የመጡበት መንገድ ያውቃሉ። በውስጥ በኩል ስለመጡ በውስጥ እንደው ከአማራ ክልልም ቢሆን በኦሮሚያ ክልልም ቢሆን በደቡብም ቢሆን የሆነ እንቅስቃሴ በውስጥ ምስል በፓርቲ ውስጥ እንቅስቃሴ እንዳይኖር፣ ጥያቄ እንዳይኖር፣ እንደው ተቃውሞ እንዳይኖር ያደርጋሉ። በሁሉም አቅጣጫ ዘግቶታል። ያንን ስለማይፈቅዱ ቶሎ አነሱ፣ ታዬን አባረሩ ማለት ነው። ታዬም የመጨረሻ ላይ የጻፈው በተለይ በጠቅላይ ሚኒስትሩ በኩል ያለው ነገር ሲወሰድ የነበረው እርምጃ ህዝብን ከህዝብ ጋር የሚያጣላ አንድ ህዝብ ከፋሉ የሚያጨፋጭፍ ስርዓት እና አካሄድ ያላቸው መሪ እንደመሆናቸው ግን በደንብ አውቃለሁ። ስለዚህ ታዬ ያለው አረመኔም ይሁን የተለያዩ ቃላቶችን የተጠቀመው ሀቁን ተናገረ። ከዛ ብልጽግና ማንነት ደግሞ ይህ ይታወቃል። እንደው ትንሽ እንኳን ትግስት የሌለው መሪ የሌለው ፓርቲ መሆኑ
አቶ ታዬ ደንደአን በቁጥጥር ስር እንደዋላቸው ያስታወቀው የጸጥታና የደህንነት የጋራ ግብረ ኃይል ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር ተሳስረው ለጥፋት ተልዕኮ በህቡዕ ሲሰሩ እንደደረሰባቸው ጠቅሶ ባወጣው መግለጫ ከሷል። በአሜሪካ ዋሽንግተን ዲሲ የሚኖሩት ትውልደ ኢትዮጵያዊ የህግ ባለሙያና ቀደም ብሎም የኢትዮጵያ ህገ መንግስት በማሻሻል ሂደት ላይ ተሳትፎ እንደነበራቸው የገለጹልን አቶ ዳንኤል ውብሸት በአቶ ታዬ ላይ የቀረበውን የምርመራ ክስ አይቀበሉትም። ይልቁንም የጠቅላይ ሚኒስትሩ እርምጃ የህግ የበላይነትና ሀሳብ በነጻነት የመግለጽ መብት ምን ያህል እየተጣሰ እንደመጣ ያረጋግጣል ይላሉ።
ያለ ህግ አግባብ ሰውን ማሰር፣ ሰበብ አስባብ በመፈለግ እና ከዚህ በፊት ብዙ ጊዜ ታይተውና ተሰምተው የሰለቹ ተውኔቶችን በመጠቀም ሀሳቡን የሚገልጽን ሰው አታክ የማድረግ ወይም የማጥቃት ሁኔታ እንዳለ የሚያሳይ ነው። አንደኛ የተያዘበት መንገድ በተለይ ከስራ ከተሰናበተ በኋላ ከምስጋና ከተሰናበተ በኋላ ምንም አይነት ፍንጭ ሳይኖር እንደዚህ አይነት ነገሮችን ሰበብ አስባብ ተፈልጎ ያንን ነገር በተለይ ከተባረረ በኋላ በተናገረው እና በለጠፈው ምንጭ ምክንያት የተደረገው ነገር የዛ አይነት ምልክት ነው የሚሰጠው በኔ የህግ አግባብም አልተከተለም። በአጠቃላይ ግን ማለቴ ይሄ ቋንቋሽ ነገር አይደለም። በፊት የአብይ አስተዳደር ሲመጣ የኢትዮጵያን የተበላሸ የህግ አሰራር ለመቀየር እና እነዚህ የሚደረጉ ተውኔቶችን ለማቆም ቃል የገባበት ነው የተጠፈበት ነው እና ተመራርሶ ለላለፈው ለ3 አመት ያየናቸው ተውኔቶች ናቸው እና እኔ ምንም አይነት ተስፋ ወይም ደግሞ እምነት የለኝም የተፈበረከው መሰረት አለው ብዬ አልገምትም።
አቶ ታዬ ከተናገሩት አኳያ ለስር የሚዳርጋቸው የህግ ጥሰት አልፈጸሙ የሚሉት የህግ ባለሙያው የኦሮሚያ ክልል ምክር ቤት ጨፌ የኦሮሚያ አባል እንደመሆናቸው የተያዙበት መንገድም ህገ መንግስታዊ ጥሰት እንዳለበት ይተቻሉ።
ይሄ ነገር በመሰረቱ በኢትዮጵያ ህገ መንግስት ጥበቃ ያለበት ነገር ነው። በተለያየ መንገድ አንደኛ ጨፌ የኦሮሚያ አባል እንደመሆኑ በዛ ጨፌ የኦሮሚያ አባልነቱ ሀሳቡን የመናገርና የሚመለከተውን ነገር የማሳወቅ መብት አለው። እንዲሁም ደግሞ በአንቀጽ 29 የኢትዮጵያ ፌደራል ህገ መንግስት አንቀጽ 29 ላይ ምንም አይነት ገዳ ሳይደረግ የፖለቲካ አመለካከትንና አስተያየትን በንግግር የመስጠት ህገ መንግስታዊ መብት አለው። ይህንን የተናገረው እና ያንን በመናገሩ ደግሞ ከዛ በኋላ የመጣበት ያለ ህግ አግባብ የመያዝ የመታዘርና ነፃነቱን የማጣት እንዲሁም ደግሞ ኦሮሚያ ህገ መንግስት አንቀጽ 48 ያለውን ያለ ጨፌ ኦሮሚያ ውሳኔ የህግ አግባብ ያለ መያዝና ያለ መከሰስ መብቱን በጣሰ መንገድ ነው እንግዲህ የተወሰደው። ይሄ ሰውዬ እጅ ከፍንጅ አደረገ የተባለው ነገር የለም። በምሳሌነት እኔ እንደማየው የተሰጠውና የተደረደረው ምክንያቶች በቂ ምክንያቶች አይደሉም። በመሰረቱ ጠቅላይ ሚኒስትሩ መብት አለው በስሩ ያሉትን ካቢኔ አባሎች የመቀየር የመበወዝ እና የማንሳት መብት አለው። ግን ህጋዊ ስልጣኑ እዛ ላይ ነው የሚቆመው። ከዛ በኋላ የሚከተሉት ነገሮች ህገ መንግስቱና ሌሎች ህጎችን ተከትሎ የሚደረጉ መሆን አለባቸው። ያለ ጨፌ ኦሮሚያ ውሳኔ እጅ ከፍንጅ ያልተያዘ ሰውን ያለ መጥሪያ ያለ ህግ አግባብ ስርዓቶች እንዲያዝ ለማድረግ መሞከሩ፣ ሁለተኛ ደግሞ በህገ መንግስቱ በኢትዮጵያ ህገ መንግስት ማለት ነው አንቀጽ 14 17 እና 19 ላይ የተቀመጡትን ጥልቅ የሆኑ የፕሮሲጀር ወይም የስነ ስርዓት ህጎችና መብቶች አሉ እና ከዛ ደግሞ በቴሌቪዥን የታዩ የተውኔት ስራዎች ይሄ ሰውየው በተናገረው ምክንያት ወይም ሀሳቡን በማቅረቡ ምክንያት ከተሰናበተ በኋላ አዲስ የመጡ በእንግሊዝኛ ትራምፕ አፕ የሚባሉ ወይም የተፈበረኩ የክስ ሁኔታዎች ናቸው ብዬ ነው እንደ ጠበቃ እንዳንድ የህግ ባለሙያ ጉዳዮችን የምመለከታቸው። ራሱ በተውኔቱ ላይ የታዩት የእጅ ከፍንጅ ምሳሌዎች ተገቢነት የላቸውም። አንደኛ ሰውየው እጅ በእጅ አይደለም የተያዘው። በአግባቡ ከስራ ከለቀቀ በኋላ ቤቱ ተቀምጦ ቤቱ በተቀመጠበት ሁኔታ በጻፈበትና የዛን ጽሁፍ መልስ ለመመለስ በተደረገ ሁኔታ ነው። ይሄ እጅ ከፍንጅ አይደለም። ይዟል የተባሉት ነገሮችንም እኔ ተቀበኔ አመኔታ የለኝም። ከውጭ ያመጡትና ትላንት ያደረጉትን ያስቀመጡትን የሚል ግምት ነው ያለኝ። ግን የኦነግን ባንዲራ አስቀምጧል፣ ይህን የመሳሰሉ ነገር ይዟል። እነዚህ ነገሮች የኦነግን ባንዲራ መያዝ ወንጀል አይደለም በኢትዮጵያ ህግ መሰረት፣ እና ሌሎችም ነገሮች በጣም ታማኝነት የሌላቸው ናቸው።
የጸጥታና ደህንነት የጋራ ግብረ ኃይሉ ግን በአገሪቱ በተለያዩ አካባቢዎች በንጹሃን ዜጎች ላይ ሲፈጸሙ በነበሩ ሽብር ተግባራት በተለይም ደግሞ ከእገታ ጋር በተያያዘ እጃቸው አለበት በማለት በቁጥጥር ስር እንደዋላቸው ባወጣው መግለጫ አስታውቋል። ዶክተር ሚኬሳ በበኩላቸው እስሩ ማንኛውም የፓርቲና የመንግስት አመራር ይሁን አባል ጠቅላይ ሚኒስትሩ እንዳይቃወም ለማሸበር ታስቦ የተደረገ ነው ሲል ያጣጥላሉ።
አሁን በተጨባጭ የብልጽግና ስርዓት የፋሽስት ስርዓት ሆኗል። ህዝብ ላይ ሳይሆን አባሉ ላይ የብልጽግና አባላት ላይ የብልጽግና አመራር ላይ በፋሽስታዊ ስርዓት ይሄ እያሸበረ የሚያዝ እያሸበረ የሚገዛ ቡድን ነው የተፈጠረ። ከላይ እንደዚህ አይነት ትንሽ እንደው ሰው ከተቃወመ በሽብር አሸብሮ ያባርና ለሚያስር የሚያሳየው ይሄ በአጠቃላይ ምንድን ነው? በውስጥ በኩል ብልጽግና እንዳያድግ እንኳን ተቃውሞን አይፈቅድም። በቃ ፋሽስታዊ በሆነ ደረጃ አሁን በውስጥ በኩል ምንም አትቃወምም ማለት ነው። እዛው ባሪያ ሆነ ማገልገል ነው እንጂ ከዛ ውጪ ምንም ማሰብ አችልም። ንጉሥ ሆይ ሲያመት ንገስ ብለህ ነው የተባልከውን መግደል ስለከተባልኩም ሰርቀ መብላት ከዛ ውጪ በውስጥ በኩል የሆነ ለውጥ ይመጣል ተብሎ አይጠበቅም።
የጋራ ግብራኤል መግለጫ አቶ ታዬ በማህበራዊ ትስስር ገጻቸው አፍራሽና ጸረ ሰላም ጽሑፎችን ንግግሮችንና መግለጫዎችን በማንነለብኝነት ያስተላልፉና ሲሰጡ ቆይቷል ሲልም ወንጅሏል። የሕግ ባለሙያው አቶ ዳንኤል እንደሚሉት ግን ጠቅላይ ሚኒስትሩን አስመልክቶ አቶ ታዬ የተጠቀሟቸው ቃላትም ሆነ ሌሎችም ጽሑፎቻቸው ሀሳብ በነጻነት ከመግለጽ መብታቸው ጋር የተቆራኘ እንጂ ሕግን የጣሱ እንዳልሆነ ያስረዳሉ።
አንድ ዜጋ በተለይ እንደ አንድ የሕግ አውጪ አባል በሕገ መንግስቱ የተጠበቀውን የፖለቲካ አመለካከትና አስተያየትና ንግግር የማድረግ ያልተገደበ መብት አለው እና የተለያየ ነገሮችን የመናገር ሙሉ በሙሉ ሕገ መንግስታዊ መብት አለው። ሌላው ደግሞ በወንጀለኛ መቅጫ ሕግ ውስጥ ብትመለከት በተለይ በአንቀጽ 611 እና በአንቀጽ 614 ሁለት ላይ አንድ በተለይ ያለመከሰስ መብት ያለው የሕግ አውጪ አባል ወይም የፖለቲካ አስተዳደር ውስጥ ያለ ሰው ያንን በተመለከተ የሚያደርጋቸው ንግግሮች የበለጠ ከስም ማጥፋት ወንጀል ጥበቃ አላቸው በአንቀጽ 611። ይሄ እንግዲህ በኢትዮጵያ ወንጀለኛ መቅጫ ሕግ በባለሻ አቆጣጠር 1997 ዓ.ም ምህረት የወጣው ይሻሻለው ማለት ነው። እንዲሁም ደግሞ በተለይ በአንቀጽ 614 ንዑስ አንቀጽ 2 ላይ የፓብሊክ ኢንትረስት ወይም ደግሞ የሕዝብን ጥቅም በተመለከተ የተሰራው ነገር ተገቢ የሆነና ለሕዝብ ጥቅምና ከፍ ያለ ጥቅም ወይም ሞራላዊ ዓላማ እውነትን ላይ የተመሰረተ ወይም ደግሞ ያ ሰው እውነት ነው ብሎ የሚያምንበትን ምክንያት በተመለከተ የሚያደርገው ንግግር ጥበቃ አለ ሕግም። ስለዚህ በዛ ውስጥ ብዙ መከራከሪያ ነጥቦች አሉት እና ምናልባት በስም ማጥፋትም የመክሰስ ሁኔታው ላይኖር የሚችለው እነዚህ አይነት ጥበቃዎች ስላሉ ነው። ይህን ጉዳይ ለመጨረስ ሁለት ነገር ነው ማለት የምችለው። አንደኛ ይሄ ጠቅላይ ሚኒስትሩ በሕግ አነጋገር መንግስታዊ ባለስልጣን ህዝባዊ ግለሰብ ነው እና ይህ በመሆኑ ከፍተኛ በእንግሊዝኛ ሲክስ ኪል ወይም ወፍራም ቆዳ ሊኖረው ይገባል። በትናንሽ ነገሮች ወይም ባለስልጣኖቹም ጋዜጠኞች ዜዜር ወይም ሌሎች ሰዎች ሀሳቡን ስለተቹት ይህን ያህል የህግን መሳሪያ በማድረግ እንደዚህ አይነት ሰው ላይ የማሳደር ነገሮችን ማቆም መደረግ አለበት እና ይሄ ትልቁ ትምህርት ይመስለኛል።
የጋራ ግብራኤሉ አቶ ታዬን በቁጥጥር ስር አዋሉ ባለበት ሰዓት በመኖሪያ ቤታቸው አገኛቸው ያላቸው ማስረጃዎች ፈጠራዎች ናቸው የሚሉት ዶክተር ሚኬሳ በተጻራሪው የመናገር ነጻነት እንደሌለ ያረጋግጣል ይላሉ።
እንደው የመናገር መብት የሚባለው በአብይ ዘመን የለም፣ እሱ ውሸት ነው። እንደ በቀቀን አብይ ያለውን ነገር መድገም ነው ያለብህ። በተለይ ደግሞ በፓርቲ ውስጥ እንደው መነጋገር እንደሌለ አንድ ስብሰባ እንኳን እንደማይካሄድ በኢህአዴግ ጊዜ እኮ አውቃለሁ። ቢያንስ በሩብ ዓመት ትገናኝና በጣም ታወራለህ። ሁለት ሶስት አራት ቀን እንደው ማካነታው ነገር የለም እና ከዛ ከመናገር መብት በበለጠ እኔ የሚታየኝ በጣም አደጋ ትልቅ አደጋ ስልጣን እያንዣበበ መሆኑን አያለው።
በጠቅላይ ሚኒስትሩ ከስልጣናቸው ተነስተው በሕግ ቁጥጥር ስር የዋሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳም በአዲስ አበባ ሚስቱ አካባቢ በሚገኘው የፌዴራል ወንጀል ምርመራ እንደሚገኙ ለአሜሪካ ድምጽ የተናገሩት ባለቤታቸው ወይዘሮ ስንታዩ አለማየሁ በ48 ሰዓት ውስጥም ፍርድ ቤት እንዳልቀረቡ አክለው ገልጸዋል። በተጨማሪም ላለፉት 4 ዓመታት ከኖሩበት የመንግስት ኪራይ ቤት በቃል በተሰጠ ማስጠንቀቂያ በ3 ቀናት ውስጥ በጸጥታ ኃይሎች ለቀው እንዲወጡ መደረጋቸውን ባለቤታቸው ጨምረው ተናግረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።